የዓለም ዜናውን አደመጥን። የቅዳሜ ምሽት ፕሮግራማችን ይቀጥላል። አሁን ለጥያቄው መልስ። በኢትዮጵያ ከየቦታው ህዝብ የሚፈናቀልባቸው ምክንያቶችና ህጋዊ መፍትሄዎቻቸው በዚህ ርዕስ ዙሪያ ለተነሱ በርካታ የአድማጭ ጥያቄዎች መልስ የሰጡን ዶክተር ያዕቆብ ኃይለማርያም ናቸው። ዶክተር ያዕቆብ የህዝብ እርስ በርስ መናቆር ለሚያመጣው መዘዝ እንግዳ አይደሉም። እንደ አውሮፓውያን አቆጣጠር በ1990ዎቹ የሩዋንዳን የዘር ግምላ ፍጅት ለመዳኘት በተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቤ ህግ ነበሩ። በኋላም ወደ ኢትዮጵያ ተመልሰው በ2005 እንደ አውሮፓውያን አቆጣጠር ወይም በኢትዮጵያ በ1997ቱ ጠቅላላ ምርጫ የቅንጅት ለአንድነትና ዲሞክራሲ ፓርቲ ተወዳዳሪ እንደነበሩ ይታወሳል። ምርጫውን ተከትሎ በተነሳው ውዝግብ ለእስር ከተዳረጉ አባላት አንዱ ነበሩ። በዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል መሰረት ፕሪዝነር ኦፍ ኮንሽንስ የህሊና እስረኛ ነበሩ። ለዶክተር ያዕቆብ የአድማጮቻችንን ጥያቄ የምታቀርብላቸው የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች።
በጣም ነው የማመሰግነው ዶክተር ያዕቆብ ኃይለማርያም። ዛሬ እንግዲህ በአጋጣሚ አይደለም እርሶን ለዚህ ጉዳይ የምንጋብዙት። ዶክተር ያዕቆብ ሩዋንዳ ውስጥ ከማገልገል ልምዶ እንደሚረዱት የህዝብ እርስ በርስ ጥላቻና ግጭት ማፈናቀል መዘዙ ብዙ ነው። ኢትዮጵያ ውስጥ እንግዲህ መፈናቀል በርክቷል። አሁን ኢትዮጵያ ተረጋግታለች። ባለፉት 1-4 ወራት ውስጥ በቋፍ የነበረች ሀገር ነበረች። እንደው በመፈረካከስ የህዝብ ግጭትም እስከዛሬ ተሰምቶ በማይታወቅ ሁኔታ ከፍ ብሎ የህዝብ ግጭት ይሰማ ነበር። ያን ተከትሎ እንግዲህ በርካታ መፈናቀል አለ። በዚህ ላይ ነው እንግዲህ ዛሬ የአድማጮችን ጥያቄ የሚመልሱልን። የመጣልን ጥያቄ እንደው ጠቅለል ያለ ነው። ስለ ሀገሪቱ አንድነትና ህዝቡ እስከዛሬ ድረስ ነጻነቱን ተከላክሎ አብሮ ስለመኖሩና ስለ ቀጣይ ሁኔታ የሚጠይቅ ነውና አድማጩ ሀሳባቸውን ነው የላኩልን። መንደርደሪያ እንዲሆነን እሱን ላሰማዎት።
ይኸው እባላለሁኝ። አሪዞና ችሳን ነው የምደውልላችሁ። ለጥያቄው መልስ ፕሮግራም አዘጋጆች በመጀመሪያ ሰላምታ አቀርባለሁኝ። ይህን ጥያቄ ምንድን ነው? እንደምታውቁት እዚህ ሀገር ስንኖር ምንም መስዋዕትነት ባከፈልንበት ሀገር መተን ተምረን ስራ ይዘን ንብረት አብተን ከጫፍ ጫፍ እየተዘዋወር መፈለግበት ቦታ እየኖር ራሳችንን ሰብአዊ መብታችን ተከብሮ የምንኖር መሆናችንን ሁላችንም የምናውቀው ነው። የኢትዮጵያ ህዝብ ደግሞ ጠላት በተለያየ አቅጣጫ በመጣባት ጊዜ ጉራጌ ሳይባል፣ አማራ ሳይባል፣ ኦሮሞ ሳይባል ማንኛውም ብሔረሰብ በጋራ እየወጣ በምስራቅም በሰሜንም በደቡብም በሁሉም አቅጣጫ ደሙን እያፈሰሰ አጥንቱን እየከሰከሰ ያቆያት ሀገር መሆኗን የዘነጋን ይመስለኛል። እኔ እንደማየው ዛሬ አባራሪ፣ ተባራሪ፣ ተፈናቃይ፣ አፈናቃይ፣ አገሬ ወይም አገሬ የሌለው አገር አልባ እየተባለ ሰዎች እየተባረሩ በእውነቱ በሚያሳፍር ሁኔታ ላይ እንገኛለን። በጣም የሚያሳፍር ሁኔታ ላይ ነው ያለ ነው።
ጠያቂው በእውነት የኢትዮጵያ ህዝብ ግንኙነት በሚገባ አስረድተዋል፣ ገልጸውታል። አንድ ተስፋ የማያስቆርጥ ነገር አለ። ከየቦታው የተፈናቀሉ በተለይም አማራው ብሔረሰብ ጨቋኝ ተብሎ ከየቦታው ያፈናቀለው ህዝቡ አብሮት የሚኖር ህዝብ አይደለም። የፖለቲካ ካድሬዎች፣ የፖለቲካ መሪዎች ናቸው እንጂ ህዝቡ የትም ቢሆን ከየትም አካባቢ አማራው ህዝብ አማራ በመሆኑ ከዚህ ይጣልን ከዚህ ይወገድልን ያለበት ጊዜ የለም እና በህዝቡ በኩል በእውነት ይህን ያህል የሚያስጨንቅ ነገር አይደለም። እንዲያውም ይሄ መፈናቀል ከተጀመረ 28 ዓመት መሆኑ ነው። በተለይም ደግሞ ያተኮረው በአማራ ህዝብ ላይ ነው። ይሄ ደግሞ በእውነት በዓለም አቀፍ ደረጃ ከባድ ወንጀል ነው። ግን በህዝቡ በኩል ምንም ጊዜ ቢሆን ተጣልቶ ተጋጭቶ የሚያውቅበት ሁኔታ የለም። ለምሳሌ ጉራ ፈርዳ መጥቀስ ይቻላል። የጉራ ፈርዳ ነዋሪዎች መጀመሪያ ከምዕራብ ጎጃም ተለምነው ጉራ ፈርዳ አንድ ወረዳ ስለማይሆን ተለምነው ነው የመጡት። ከዚያ እዚያ ከሰነበቱ በኋላ በካድሬዎች ምክንያት፣ በፖለቲከኞች ምክንያት ከዛ እንዲወጡ ተገደዱ። በሚወጡበት ጊዜ ህዝቡ እያለቀሰ ስንቅ እየሰነቀ ነው የሸኛቸው። ስለዚህ በህዝባችን በኩል በእውነት ምንም የሚያሰጋ የሚያሳስብ ነገር የለም። ህዝቡ አሁንም ተፋቅሮ ተዋዶ ነው የሚኖረው። ምንም ጊዜ ቢሆን በመሀሉ ግጭት ፈጥሮ ጠላትነት መስርቶ አያውቅም። መስተካከል ያለበት እንግዲህ የፖለቲካ ሁኔታ ነው ማለት ነው።
እሺ ዶክተር ያቆብ ወንጀል መሆኑን ገልጸዋል፣ መስተካከል እንዳለበትም ገልጸውልናል። በምን ሁኔታ እንደሚስተካከል እርሶ ምሁራዊ አስተያየቶን ይሰጡናል። እርሶም ደግሞ በመልሶ ጠቆም አድርገዋል፣ ካድሬዎች ናቸው ብለዋል። ጥርጣሬ አለ። ለምሳሌ አሁን በቅርቡ ከወለጋ የተፈናቀሉና ራያ ውስጥ ያሉ አማሮች አሉ። ከደምቢዶሎ አካባቢ በተለያየ ሁኔታ ነው የሚገልጹት። ገሚሱ ፈርተን ነው የወጣ ነው ይላል። ገሚሱ ደግሞ ማስፈራሪያ ደርሶብናል ይላል። ሌላው ደግሞ የለም የአገሬው ህዝብ ወጥቶ አትሂዱ፣ ለምንድን ነው የምትሄዱት ብሎ ጠይቆናል ይላሉ። የወረዳውንም አስተዳዳሪ አነጋግረን ነበር። የወረዳው አስተዳዳሪ በተደራጀ መልኩ መጥቶ የሰፈሩትን አማሮች ለሰላሳ አመታት ነው እዛ አካባቢ የኖሩት፣ ውጡ ያለ የለም የሚል መልስ ሰጥተውናል በፕሮግራማችን። ነገር ግን ቀደም ብሎ እርሶም እንደጠቀሱት ካድሬዎች ያፈናቅላሉ የሚል ጥርጣሬ አለ። እና እስቲ አንድ ሌላ ጥያቄ ላሰማዎት፣ በድምጽ የመጣልን እንዲሁም በኢሜይል የመጣለ እሱንም አነብሎታለሁ።
አመሰግናለሁ። አማራው በየቦታው በየአገሩ የሚፈናቀለው የአገሩ ሰው የተጠጋበት ሰው ሳይሆን ሌሎቹ በመንግስት አካላት ወታደሩ እያስተባበሩ ውጡ የሚለው የመንግስት አካል እንጂ ህዝብ አይደለም እያለ እየጮኸ ነው። አሁንም በየአገሩ የሚፈነጠረው ከገዛ አገሩ ላይ በመንግስት በህዋት እንጂ ለማንም ሰው የአገሩ ሰው በ77 የሄዱ ሰዎች ዛሬ ወልቶ ድረው ልጆቻቸው የልጆች ባዩበት ሰዓት አሁን እንደገና ወጡ የሚላቸው አማራውን እየነጠሩ በምን እንደሆነ እኔ አይገባኝም። ባለስልጣኖች ከአማራው ላይ አልወረዱም። እነሱ ናቸው የሚያፈናቅሏቸው። ምንም ጥርጣሬ የለውም። አመሰግናለሁ።
እሺ ዶክተር ያቆብ ብረዚው በፌስቡክ የመጣልን ዛኪር ኢባን ሙሐመድ የተባሉ የመንግስት ካድሬዎች ይህንን እንደሚያደርጉ፣ አቶ አለማየሁ ጤናው የተባሉም በዚሁ ላይ ብሔር ተኮር መፈናቀል መቼ ጀመረ? ጥቂት የቆየ ነው ወይስ ቅርብ ጊዜ የመጣ ነው? አፈናቃዩ ማን ነው? የመንግስት ካድሬዎች ናቸው ወይ? በአካባቢው የበለጠ ባለቤትነት የሚሰማቸው ብሔረሰቦች ወይስ ሌላ? የሚል ጥያቄ አቅርበዋል። ግን ለምን ይሄ ይሆናል? አንደኛ ይሄ የህዝቡ አመለካከትስ ፍትሃዊ ነው ወይ? መረጃ አለው ወይ? ህዝቡ በምን የተነሳ ነው ካድሬዎች ወይንም በመንግስት የሚከፈሉ ሰዎች ህዝብን እያጣሉ ያፈናቅላሉ የሚለው ከየት ነው የመጣው?
ካድሬዎች ሲባል የመንግስት ባለስልጣን ማለት ነው። በመንግስት በኩል በአካባቢውን እንዲያስተዳድሩ የተሾሙ ሰዎች ማለት ነው። መፈናቀል ብዙ ቦታ ብዙ ሰው ተፈናቅሏል። ከዚህ በፊት ኦሮሞችም ተፈናቅሏል፣ ከቤኒሻንጉል ጉራጌዎችም ከአምቦ ጋር አካባቢ ተፈናቅሏል፣ ብዙ ሰው ተፈናቅሏል። ሆኖም ግን ከሁሉም የከፋው በአማራው ላይ ነው። 28 ዓመት አንድም ጊዜ አንዳች ፋታ በየጊዜው አማራ በመሆናቸው ብቻ ሲፈናቀሉ ኖረዋል። ይሄ የሆነው ዋናው ምክንያት በፍጹም በሌለ ነገር አማሮች ጨቋኞች ናቸው፣ አማሮች በዝባዦች ናቸው፣ የብሔር ጭቆና አለ ኢትዮጵያ ውስጥ በሚል በፍጹም በሌለ ነገር ተሰብኮ ህዝቡን በማሳሳት ላይ የተመሰረተ ነው። በኢትዮጵያ ውስጥ የብሔር ጭቆና ኖሮ አያውቅም። ከዚህ በፊትም ቮይስ ኦፍ አሜሪካ ላይ ማስረዳት ሞክሬያለሁ። አሁን ወደዚያ አልሄድም። እና መሰረቱ እንግዲህ የብሔር ጭቆና ኢትዮጵያ ውስጥ አለ፣ ጨቋኞቹ ደግሞ አማሮች ናቸው ከሚል አይዲዮሎጂ የመነጨ በሽታ ነው። ይሄ እኔ እንደ በሽታ ነው የማየው። ካድሬዎቹ እውነትም አምነውበትም ላይሆን ይችላል። ብዙውን ጊዜ እነኚህ ሰዎች ሲፈናቀሉ ንብረታቸው እየተወሰደ አሁን በዚያ ሰሞን ምናልባት ወርም አልሞላው በአንድ አካባቢ ክልሉ ምክትል አስተዳደር አማሮች ንብረታቸውን በሳምንት ውስጥ ሸጣችሁ ከዚህ ውጡ፣ ንብረታችሁ ካልሸጣችሁ ይወረሳል ብሎ ህዝብ ባለበት ሰው እየሰማ በአደባባይ ይህንን የተናገራለ። ከጉራ ፈር የተባረሩ ሰዎች የታዘዘበት ወረቀት ቅርብ ጊዜ ፌስቡክ ላይ ተለጥፎ ነበር። እና ይሄ በግልጽ የሚሆን ነገር ነው፣ የተደበቀ ነበር አይደለም። ይሄ በእውነት በአንድ ሀገር ውስጥ ሊቀጥል አይችልም። ከፍተኛ የዓለም አቀፍ ወንጀል መሆኑን ማስረዳ ይችላል ጥያቄው ከተነሳ።
እሺ ወደ ቀጣይ ጥያቄ ልሂድና ኢትዮጵያ በጎሳና በቋንቋ በመከፋፈሏ ምክንያት መጤና ነባር በመባባል ከ40 እና 50 አመታት በፊት የቆዩ ሰዎችን ያፈናቀላሉና ኢትዮጵያ ከተደረጀችበት ቋንቋን ካማከለ ፍርአት ጋር የተያያዘ ነው ወይ ይላሉ። ይሄንን የሚጠይቁት አቶ ተስፋዬ አበበ ናቸው።
እርግጥ ህዝቡን በቋንቋና በብሔር መከፋፈሉ አስተዋጽኦ አላደረገ ማለት አይቻልም። ግን ማተኮር ያለብን አሁንም ባለስልጣናቱ ወይንም ደግሞ ካድሬዎቹ ያመጡት ነገር ነው። ህዝቡ በቋንቋ መከፋፈሉ በምንም አይነት አላጋጨው። ምናልባት በወሰን በብሔር ሲካለል የወሰን ግጭት ይኖራል እንጂ ዘርን ለይቶ አማራ ነህ አንተ ስለዚህ ውጣ የተባለበት ሁኔታ የለም በመካለሉ ምክንያት። ሆኖም ግን በዚህ በኩል አስተዋጽኦ ሲያደርግ ዋናው ግን የዚህ ብሔረሰብ የአማራ ብሔረሰብ ጨቋይ ነው፣ ባህላችን ደምስሷል፣ ቋንቋችን አጥፍቷል የሚለው ውንጀላ ነው መፈናቀሉ ዋና ምክንያት የሆነው። የአፈናቃዮችም ፊት እንደተባለው ህዝቡ አይደለም የመንግስት ባለስልጣናት ናቸው። እነማን እንደሆኑ እንደውም በአካልም ይታወቃሉ።
በአካል ይታወቃሉ
በደንብ ይታወቃሉ። ከዚህ የሚሰወር ነገር የለም እኮ።
እንግዲህ ሌላ አይነት ደግሞ ማፈናቀል አለ። በብሔረሰቦች መካከል ከሄደ አይነት ግጭት ለምሳሌ ጋሊብ ሐሰን ከሶማሌ ክልል ስለተፈናቀሉ 1 ሚሊዮን የሚጠጉ ኦሮሞዎች መፈናቀል ጥያቄ ጠይቀዋል። ያ በሁለት ብሔረሰቦች መካከል ነው። ይሄንንስ እንዴት ይመለከቱታል? በምን ይፈታል ይላሉ?
እርግጥ ብዙ ኦሮሞዎች ተፈናቅለዋል። ግን አፈናቃዩ አሁንም ይታወቃል፣ በደንብ ይታወቃል። ምናልባት እንደውም በመሪነቱ ዋናው ተዋናይ ነበረ የሚባለው ሰውዬ በስም አልጠቅስም እንጂ በደንብ ይታወቃል። እና ብዙ ኦሮሞዎች ተፈናቅለዋል። እና ኦሮሞና ሶማሌ ተስማምቶ የሚኖር ህዝብ ነበረ። ለምንድን ነው አሁን ይሄ ነገር የመጣው? ለስንትና ስንት ሺህ ዓመት ተስማምቶ ተግባብቶ የሚኖር ህዝብ ምን አመጣው ይሄ? ይሄ እንግዲህ ሰዎች የፈጠሩት ነገር ነው እንጂ ከህዝቡ ጋር ተያይዞ ያደገ ነገር አይደለም። በህዝብ ጥላቻ ላይ የተመሰረተ ነገር አይደለም። ከአርባ ዓመት በፊት ከአምሳ ዓመት በፊት አልሆነም። የሆነው መቼ ነው? ከ28 ዓመት ወዲህ ነው። አይዲዮሎጂው የወለደው ነው ማለት የብሔር ጭቆና የሚለው አይዲዮሎጂ የወለደው ነገር ነው። ይህንን አይዲዮሎጂ ደግሞ ስራ ላይ የሚያወሩት ባለስልጣናት።
አመሰግናለሁ። እንግዲህ መፈናቀል ወደ ከተሞችም አለ፣ ከመሬት ስሪቱ ጋራ ከመሬት ንግዱ ጋራ የተያያዘ ነው። ለምሳሌ ከላፍቶ አካባቢ ከሀና ማርያም ስለተፈናቀሉ ሰዎች ጥያቄ ደርሶናል።
ሰላም ቢዎች ታክሲ ይባላለሁ። ይሄ ለጥያቄዎች ፕሮግራም ያቀርብኩት እኔ ጥያቄ ምንድነው? ስደታችሁና መፈለጋችሁ በክረምት አሁን ያለ እግዚአብሔር ቃል እንኳንና በሀገራችን ላይ ቤት እየፈረሰ ያለው ጉዳይ ሲጀመር ለምን እግዚአብሔር ሳያሰሩ? እንደገና ደግሞ ካርታ ሰጥተው ፕላን ሰጥተው ውሃ ሰጥተው መብራት ሰጥተው ሁሉም ነገር ካደረጓቸው 20 አመት 10 አመት ከኖሩ በኋላ አሁን የሚያፈርሱባቸው ምክንያት ምንድን ነው? ለቂም መወጫ ለማድረግ ነው ወይም ሰዎቹ በዚህ በክረምት አራሶች የወለዱ እናቶች፣ ሽማግሌዎች፣ አባቶች ልጆች ጀምረዋል ትምህርት ቤት እንኳን ሳይዘጋ እንዲህ አይነት ጭካኔ ወይ ተመሳሳይ ቦታ ወይ ደግሞ ለነሱ የሚሆን ነገር ወይ ደግሞ በምትኩ ሌላ የሚሆን ነገር መሰጠት ሲገባ በግሬደር ሰው ላይ ማፍረስ፣ አራስ ላይ ማፍረስ ይህ ተገኝ ነው ወይ? እና ይህንን ለሚቀርቡት እንግዳ እንድትጠየቁልኝ ነው። ፋሲል አረጋኝ ከዋሽንግተን ዲሲ አመሰግናለሁ።
ዶክተር ያዕቆብ
ግን በእርግጥ እኔም አጋጥሞኛል። ሰዎች የህግ እርዳታ የጠየቁበት ጊዜ ነበረ፣ ከአዲስ አበባ የተፈናቀሉ ሰዎች። እርግጥ ነው ይሄ ትክክል አይደለም፣ ልክ አይደለም። የሰው ቤት አይፈርስም። ቤት እኮ ንብረት ብቻ አይደለም፣ ሰው ሞቶበታል፣ ሰው ተወልዶበታል እና ከንብረትነት በላይ ያለ ነገር ነው። ለምሳሌ በደቡብ አፍሪካ ህገ መንግስት መሰረት አንድም የማንም ሰው ቤት ማፈስ አይቻልም። የማንም ሰው ቤት ማፈስ አይቻልም። አሜሪካም ያው እንደሚታወቀው ኤሚነንት ዶሜን በሚል በጣም አስፈላጊ ሆኖ ሌላ አማራጭ ካልተገኘ በስተቀር የሰውን ቤት ማፈስ አይቻልም። ካሳ ሲከፈለው እንደውም ከፍ ያለ ካሳ እየተከፈለውም ቢሆን ሌላ አማራጭ ከሌለ ብቻ ያንን የህዝብ አገልግሎት እንዲቀጥል ተብሎ ምናልባት ቤቱ ሊፈርስ ይችላል። ኢትዮጵያ ግን በእውነት በጣም የሚያሳዝን ነው። በሀገሩ እንደዚህ መንገላታት፣ እንደዚህ ፍቃድ ማየት የለበት።
የህግ ባለሙያ ነው። ከህግ አንጻር እንዴት ይታያል? እነኚህ ሰዎች ማሰጃም አለን ነው የሚሉት። መሬቱን የተመረውበት መሬት ገዝተው ኢትዮጵያ ውስጥ መሬት አይሸጥም አይለወጥም የመንግስት ነው። ነገር ግን መሬት የሚሸጥበት ሁኔታ አለ። ገዝተን በባለንብረት ሆነን አልምተን አስፈልጊውን ነገር ሁሉ መንገድ አሰርተን ውሃ አስገብተን መብራት አስገብተን ነው የሚሉት እና እንዴት ይመለከቱታል ይሄንን? ከመሬት ስሪቱ ጋር አያይዘው ከመሬት የኢትዮጵያ መሬት ፖሊሲ ጋር አያይዘው
ይሄንን እንግዲህ ህግም አለ። ማንም ሰው በንብረቱ አላግባብ ሊወሰድበት አይችልም ይላል። ደግሞ መሬት አይሸጥም አይለወጥም ይላል ህጉ አለ። በሀገራችን እኮ የህግ ችግር የለም። ህግማ በጽሁፍ ማስረብ ማን ብሎን አፈጻጸሙ ላይ መተግበሩ ላይ ነው እንጂ ህጎችም አሉ። እኔ አሁን ያኔ እዚህ ወደ ሰበታ አካባቢ የተፈናቀሉ ሰዎች ቢሮ የመጣው ክሰስልን አሉ። ማንን ነው መከሰው? ብከስ ሰሚ ያገኛለሁ ወይ ፍርድስ አገኛለሁ ወይ በሚል ሰዎቹን ያዝናለሁ ብዬ ሸኘኋቸው። እነሱም ገባቸው በእውነት ይሄ እኔ ፍርድ ክስ ብከፍት የትም እንደማይደርስ ማንም የሚያውቀው ነገር ነው። የሀገራችን የፍትህ ስርዓት የሚያውቀው ይህንን በቀላሉ ሊረዳው ይችላል።
እሺ፣ ወደ ሌላ ጉዳይ ልውሰዶት። ባለፈው ሳምንት ወይንም ከዚህ ቀደም ባለ ፕሮግራማችን ምሁራንን ስናወያይ ስለዚሁ ስለ ማፈናቀል የኢትዮጵያ ህገ መንግስት ሰዎች የትም ቦታ ሰርተው መኖር እንደሚችሉ አርሰውም ነግደውም የትም የኢትዮጵያ ክልል ውስጥ መኖር እንደሚችሉ እንደሚፈቅድ ነው። በሌላ በኩል ደግሞ የክልሎች ህገ መንግስት የሚባል ነገር አለ። የውይይቱ አባል የነበሩ አንደኛው ምሁር ስለ በንሻንጉል እንዲሁም ደግሞ ስለ ጋምቤላ ህገ መንግስት ገልጸውልን ነበር። እርግጠኛ ነኝ ሌሎችም ክልሎች እንዲህ አይነት ህገ መንግስት ይኖራቸዋል ብዬ ገምታለሁ። መጤ ነባር የሚልና መተው የሰፈሩ የሚል በሁለት የተከፈለ መብት የሚሰጥ ነው ህገ መንግስቱ። ህዝብን የማፈናቀል ምክንያቱ አማራም ይሁን ኦሮሞም ይሁን ጉራጌ የማፈናቀል ዋናው መሰረቱ ያ ህገ መንግስት ነው ይላሉ። ስለዚህ የሚነግሩን ነገር አለ?
አሁን እንግዲህ ሊሆን ይችላል ያ ህገ መንግስት ህገ ወጥ ነው። ምክንያቱም የኢትዮጵያ ህገ መንግስት ዓለም አቀፍ ሰብአዊ መብት ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ በአንቀጽ 12 ላይ ማንም ዜጋ በሀገሩ የመኖር ሀብት የማፍራት የመዘዋወር መብት አለው ይላል። የኢትዮጵያ ህገ መንግስት አንቀጽ 32 እንደውም ከዚያም አልፎ ይሄዳል። ማንም ኢትዮጵያዊ በሀገሩ በፈለገበት መኖር ይችላል፣ ሀብት ሊያፈራ ይችላል ይሉና እንደዚሁም በፈቃድ ኢትዮጵያ ውስጥ ለገባ ለውጭ ሀገር ዜጋ እንዲሁ ተመሳሳይ መብት አለው ይላል እና ይሄ ህግ ይሄ መብት በዓለም ደረጃ የታወቀ ነገር ነው። እንደውም ማንም ሰው ከተወለደበት ቦታ ከተወለደበት አካባቢ አለ ፈቃዱ ሊነቀል አይችልም። በዘሩ ምክንያት በሚናገረው ቋንቋ ምክንያት ማፈናቀል ከባድ ዓለም አቀፍ ወንጀል ነው እና ምናልባት እንደውም ከዛም የዘለለ በአማሮች ላይ የተፈጸመው ከዛም የዘለለ የዘር ማጥፋት ወንጀል እንደምንለው እንችል ይሆናል።
ግን ለማጠቃለያ ይህንን ኢትዮጵያ ውስጥ የሚካሄደውን የህዝብ መፈናቀል በተመለከተ እንግዲህ አዲስ ጠቅላይ ሚኒስትር ከመጡ ወደ ሀገሪቱ አንድ ሁለት ወር ከሳምንት በላይ ሆኖታል። አወንታዊ የሆኑ ለውጦችን እያደረጉ እንደሆኑ የፖለቲካ ገምጋሚዎች ይናገራሉ። ይህንን የህዝብ መፈናቀልን በተመለከተ በሌላ በኩል ምንም አልተናገሩም የሚል ስሞታም ከየአቅጣጫው ይሰማል። በተለይ 1 ሚሊዮን የሚሆን ህዝብ ከኦሮሚያ ተፈናቅሎ ሜዳ ላይ ባለበት ሁኔታ ምንም የተናገሩት የለም የሚል ከኦሮሞ ፖለቲካ ታጋዮች በተለይ ሂስ ሲቀርብባቸው ይሰማል። ምን ምክር ይሰጧቸዋል እርሶ? ምን መደረግ አለበት? በምን ሁኔታ ነው ይሄ ነገር እልባት ሊኖረውና ኢትዮጵያውያን በያሉበት መብታቸው ተከብሮ ሊኖሩ የሚችሉት? እንዴት ያስተካክሉ ይችላሉ? ጠቅላይ ሚኒስትር አብይ አህመድ
በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲና የፍትህ ጭፈራ ተስፋ ተንጸባርቋል። ተስፋ ነው የምለው እስካሁን ድረስ። ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢ የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችን አጨልሞታል። ከነኚህ ከነጻነት ከዴሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጽንኦት ሰጥተው እንዲከታተሉ የሚገባ ነገር ነው። ዞሮ ዞሮ እኔ በእውነት ክፉ እንዲነካቸው አልፈልግም፣ ግን ዞሮ ዞሮ እሳቸውንም ሊነካ ይችላል። እንዳውም እኮ በሩዋንዳ ፍርድ ቤት ብዙም ጊዜ የምንከሳቸው የነበሩ ሰዎች ዜጎቹን ያባረሩ አካባቢያቸው ያፈናቀሉ ሰዎች ናቸው። እና በዚህ ድርጊት ጠቅላይ ሚኒስትሩም ተከሰው ነበር። እንዳውም ጠቅላይ ሚኒስትሩ ፍርድ ቤት ያቀረብኩት እኔው ራሴው ነበር፣ ያንዳች የኔ ስራ ነበር፣ ጥፋተኛ ነህ አይደለህም ብሎ በሚጠየቅበት ጊዜ እኔ ነበርኩ ፍርድ ቤት የቀረብኩት። እና ጠቅላይ ሚኒስትሩ ክፉ አይንካቸው፣ ጥሩ ጀምረዋል። ግን በዚህ ነገር ላይ ከፍተኛ አጽንኦት ሰጥተው የሚከታተሉት ነገር ነው። ነገ ወደ እሳቸውም ሊመጣ ይችላል። ይርጋ የለውም፣ ዘላለማዊ ነው። ይሄ ወንጀል ዘላለማዊ ነው የሚሆነው። በሌላው በኩል ደግሞ ይህንን ወንጀል የፈጸሙ ሰዎች መታወቅ አለባቸው። በፍርድ ቤትም ይሁን ወይንም በእርቅ ጉባኤ እንደ ደቡብ አፍሪካ ጉባኤ ይሁን ወይንም ደግሞ እንደ ሩዋንዳ ጋቻቻ በሚል በባህላዊ የፍትህ ስርዓት መጣራት አለበት። ዋናው ነገር ተጠያቂው ማን ነው የሚለው ነው እንጂ ቅጣቱ አይደለም። በኢትዮጵያ ግን ይሄ ተጠያቂነት አለማስፈን ነግሷል ማለት ይቻላል። ኢምፒዩኒቲ በኢትዮጵያ ውስጥ ነግሷል፣ የቆየ ነው። ይሄ ማንም ባለስልጣን ለሰራ ወንጀል ተጠያቂ ሆኖ አያውቅም። በ97 200 ሰዎች በአንድ ቀን ተገደሉ። አቶ መለስ በሚያዘው ወታደር በነበረበት ጊዜ 200 ሰዎች ተገደሉ። አንድም ሰው ተጠያቂ ሆኖ አልቀረበም። ተጠያቂነት ማስፈን በጣም አስፈላጊ ነገር ነው። ዓለም አቀፍ ፍርድ ቤቶች ሄግም ይሁን ወይንም የሩዋንዳው ዋናው ዓላማቸው ተጠያቂነት ማስፈን ነበር እንጂ ቅጣት አልነበረም። አሁንም ኢትዮጵያ ውስጥ ወንጀል የሰሩ እነማን ናቸው ተብሎ መታወቅ አለበት። ይቅርታ ጠይቀው ከቅጣት ሊድኑ ይችላሉ፣ ቅጣቱ ሊቀርም ይችላል።
ዶክተር ያዕቆብ ኃይለማርያም ለሰጡኝ ሰፊ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው።
እሺ፣ እኔም አመሰግናለሁ።